ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በቴልስታር 15 ዲግሪ ዌስት በ12528 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል። ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ረቡዕ መጋቢት 19 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በቅድሚያ ዜና በማስከተልም ከፍኖተ ዲሞክራሲ ዝግጅት ክፍል የቀረቡ ሐተታዎችን በተከታታይ እናሰማለን። የወያኔ አገዛዝ የሚይዘው የሚጨብጠው አጥቷል። አለመተማመንና መጠራጠር በመሃላቸው በመስፈኑ እርስ በርስ እየተፈራሩና እየተጠባበቁ ወደማይቀረው መጨረሻቸው እየተጓዙ ነው። ከኃይለ ማርያም ወደ ሌላ መጋዣቸው ተሸጋግረዋል። ምንም የተለወጠ የለም። አሁንም ህዳጣን ወያኔዎች እንደፈለጉ የሚዘውሩትን አምጥተው ትግሉን የሚገቱ መስሏቸዋል። ኃይለ ማርያም ሲመጣ ሁሉም እንደተቀየረ አድርገው ሲያደነቁረን የነበሩትን አረሳንም። ይህንን የወያኔ የጠቅላይ ሚኒስትር መሾም ድራማ በሚመለከት በፍኖተ ዲሞክራሲ የተለያዩ ወቅታዊ ማስጠንቀቂያዎችን አስተላልፈን ነበር። በዛሬ ዝግጅታችን በቅድሚያ ፈሊጥ ያጡ ጸረ ህዝቦች በሚል ርዕስ አይን ያወጣውን የወያኔ ቲያትር በሚመለከት የቀረበውን ሐተታ አሰምተን በተከታታይ ባለፉት ጊዜያት ያስተላለፍናቸውን ሐተታዎች በድጋሚ እናሰማለን። በዚህም ክፍል አንድ ፕሮግራማችን ይጠናቀቃል። አሁን ወደ ዜናው።
የወያኔው ጭምብል የአዴግ ምክር ቤት የኦህዴዱን ሊቀመንበር አብይ አህመድን የድርጅቱ መሪ አድርጎ መርጧል። በቅርቡ በወያኔ ፓርላማ ጠቅላይ ሚኒስትር ሆኖ እንደሚመረጥም ይጠበቃል። ከአንድ ሳምንት ለበለጠ ጊዜ ከፍተኛ መፋተግ የተከሰተበት የአዴግ ምክር ቤት ስብሰባ አብይ አህመድን ሊቀመንበር አድርጎ መጠናቀቁ ብዙዎቹ ሲጠብቁት የነበረ መሆኑ ግልጽ ነው። ማክሰኞ ምሽት በወያኔ ዜና ማሰራጫዎች ይፋ በተደረገው መግለጫ በምክር ቤት ውስጥ ድምፅ የሰጡ የ170 አባላት መሆናቸውና አብይ አህመድ 108 ድምጽ በማግኘት ማሸነፉን ሲፈራው ሽጉጤ 59 ደብረጽዮን 2 ድምጽ ማግኘታቸውም ተነግሯል። ደመቀ መኮንን ከውድድር ስለወጣ ለርሱ ድምጽ ያልተሰጠ ሲሆን በምክትል ሊቀመንበርነቱም ይቀጥላል ተብሏል። ከ180ዎቹ የምክር ቤት አባላት መካከል በስብሰባው ላይ የተገኙት 44 የኦህዴድ፣ 43 የብአዴን፣ 39 የወያኔ ህወሓት፣ 44 የደህዴን አባላት በጠቅላላው 170 ሲሆኑ አንድ ድምጽ ያልሰጠ እንዳለና ሌሎች በተለያዩ ሁኔታዎች የተባረሩ መሆናቸውም ተነግሯል። የድምጽ አሰጣጡ ዝርዝር ባይገኝም አብይ 100 ድምጽ ሊያገኝ የቻለው የኦህዴድና የብአዴን ተወካዮች በአብዛኛው ደግሞ ከወያኔው ድርጅትና ከደቡብ የተወሰኑ ድምጽ ስለሰጡት ነው ብሎ መገመት ይቻላል። አብይ ገና በለጋ ዕድሜው በወያኔ ተመልምሎ ለረጅም ዓመታት በወታደሩና በጸጥታ ውስጥ በማገልገል እስከ ሌተናል ኮሎኔል ማዕረግ የደረሰ ሲሆን የኢንተርኔት ቴክኖሎጂን በመጠቀም የአፈናና የጸጥታ ሥራ ኃላፊነት ተሰጥቶት ሲያገለግል መቆየቱ ይታወቃል። ከቅርብ ጊዜ ወዲህ በሕዝብ ግፊት ወደፊት መጥቶ አንዳንድ ሕዝባዊ የሆኑ የለውጥ እርምጃዎችን ለመውሰድ ተዘጋጅቷል ቢባልም ለዓመታት ከነበረበት የወያኔ ተጽዕኖ ወጥቶ ምን ያህል የአገሪቱን ዋና ዋና ችግሮች ሊያቃልል ይችላል የሚለው እያነጋገረ ነው። አንዳንድ ዜጎች አብይ የአስቸኳይ ጊዜ አዋጁን ያስቆማል፣ ከተቃዋሚዎች ጋር ንግግር እንዲደረግ ሁኔታውን ያመቻቻል፣ የሽግግር ሁኔታን ይፈጥራል፣ የወያኔ አገዛዝ ለ27 ዓመታት በአገሪቱ ላይ ያንሰራፋውን የፖለቲካ የኢኮኖሚና ወታደራዊ የበላይነቱን ሊያስቀር ይችላል ወዘተ የሚሉ ህልማዊ ምኞት ውስጥ የገባ አስተያየት በመሰንዘር ላይ ይገኛሉ። ሌሎች ደግሞ በተቃራኒው የወያኔን ትዕዛዝ ከማስፈጸም በስተቀር ምንም የሚያመጣው ለውጥ የለም ሲሉ ቢፈልግ እንኳን ከወታደራዊና በኢኮኖሚያዊ መስክ ስር ሰዶ የተጠናከረው የወያኔ ድርጅት ፍላጎቱን እንዳያሟላ ጋሬጣ ሊሆንበት ይችላል ይላሉ። አንዳንዶቹ ከዚህም አልፈው ወያኔ ከገባበት ቀውስ ለመውጣት እንደገና ለመጠናከር ጊዜ ለማግኘት በተለይ በኦሮሞ አካባቢ ያለውን የወጣቶችን ቅስቀሳ በሽንገራ ለማብረድና አገራዊ የሆነውን ህዝባዊ ቅስቀሳ ለመምታት ነው ብለው በረቀቀ ዘዴና ተንኮል ያዘጋጀው ሰውን ያቀርም በማለት ግምታቸውን ይሰጣሉ። ለማንኛውም ብዙ ሳይቆይ ወደፊት ሁሉም ነገር በግልጽ የሚታይ ስለሆነ እስከዚያው ድረስ ሳይዘናጉ ትግልን አጠናክሮ ከመግፋት በስተቀር አማራጭ የለም የሚሉ በርካቶች ናቸው። በወያኔው ፓርላማ የተቋቋመውና የኮማንድ ፖስት ተግባራትን የሚከታተለው መርማሪ ቦርድ ያሰኳይ ጊዜ አዋጅ ከታወጀ ጀምሮ በኮማንድ ፖስት ስለታሰሩትና ስለተገደሉት ሰዎች ዝርዝር ሁኔታ በሚቀጥለው ሳምንት መግለጫ እንደሚሰጥ አፍቃሪ ወያኔ የሆነው ሪፖርተር ጋዜጣ ገልጿል። የኮማንድ ፖስት ከተቋቋመ ጀምሮ በስልጣን ላይ የነበሩ የአካባቢና የከተሞች ባለስልጣኖችን ጭምር የሚገኙበት በርካታ ዜጎች በግፍ የታሰሩ ከመሆናቸውም ሌላ አንዳንዶቹ በስር ላይ የማሰቃያ ምርመራ እየተካሄደባቸው መረጃዎች መድረሳቸው ይታወቃል። ለመርማሪው ቡድን በወያኔ ፓርላማ ከተሰጡ ተግባሮች ውስጥ ምን ያህል ሰዎች እንደተያዙና እንደተገደሉ የታዘዙ ሰዎች ሰባዊ መብት አለመደፈሩን ማረጋገጥና ጥፋተኞችን ወደ ፍርድ ማቅረብ ሲሆን በዚህ ላይ ምን ያህል ስራ እንደሰሩ በሚሰጡት መግለጫ የሚታይ ይሆናል። በኮማንድ ፖስት የተፈጸሙት ግፎች በህዝብ የሚታወቁ ስለሆነ መርማሪ ቡድኑ ለስም ነው ወይስ ተግባሩን በህግ ያካሄደ ነው የሚለው ከሚሰጠው መግለጫ ማረጋገጥ ይቻላልም ተብሏል። የተባበሩት መንግስታት ድርጅት የርዳታና ማስተባበሪያ ቢሮ ረቡዕ መጋቢት 19 ቀን ይፋ ባደረገው ዘገባ በምስራቅ አፍሪካ ሀገሮች የአየር ጠባይ መለዋወጥ፣ የርስ በርስ ግጭት፣ የጸጥታ መደፍረስና የፖለቲካ ለመረጋጋት በመከተሉ በአካባቢው የሚያስፈልገው የሰብአዊ እርዳታ አቅርቦት አሁንም ከፍ እንዲል አድርጓል ብሏል። በ2009 ዓ.ም በምግብ አቅርቦት በኩል ዋስትና ለመኖሩ ሁኔታውን ከፍ ብሎም የነበረ ቢሆንም በዚህ ዓመት የዝናብ ሁኔታ በማሻሻሉ ዝቅ ያለ መሆኑን ለመገንዘብ የተቻለ መሆኑን ገልጿል። የሶማሊያ የረሃብ አደገኝነት እየቀነሰ ቢመጣም በአሁኑ ወቅት 2.7 ሚሊዮን የሚጠጉ ዜጎች አስተማማኝ የምግብ አቅርቦት የሌላቸው መሆኑን ተነግሯል። በኬንያ እርዳታ የሚፈልጉ ዜጎች ቁጥር ወደ 2.3 ሚሊዮን ዝቅ ያለ መሆኑ ሲጠቀስ በኢትዮጵያ 7.5 ሚሊዮን ህዝብ የምግብ እጥረት የተጠቃና እርዳታ የሚያስፈልገው መሆኑን ታውቋል። ዘገባው በድርቅና በግጭት ምክንያቶች መኖሪያ ቀያቸውን እየለቀቁ የሚሰደዱ ዜጎች ቁጥር እየጨመረ መሄዱንም ጠቁሟል። ከጥር ወር እስከ የካቲት ወር ባለው ጊዜ ውስጥ ከሶማሊያ 106 ሺህ ሰዎች በድርቅ ምክንያት ሲፈናቀሉ በዚህ ጊዜ ውስጥ በኢትዮጵያ 44441 ሰዎች መፈናቀላቸውን ገልጾ የተለያዩ የተቅማጥና የኮሌራ በሽታዎች በሶስቱም አካባቢዎች መስፋፋታቸውን ሰነዱ በዝርዝር ዘግቧል። በኩዌት በርካታ ኢትዮጵያውያን በግፍ ታስረው ኢሰባዊ በሆነ ሁኔታ ውስጥ መቀመጣቸው በተለያዩ ሚዲያዎች ከተጋለጠ ከቀናት በኋላ የወያኔ አገዛዝ 38 ኢትዮጵያውያንን በኩዌት ታስረው እንደሚገኙ በማመን መግለጫ ሰጥቷል። ኢትዮጵያውያኑ በኩዌት የታሰሩት የተለያዩ ቁሳቁሶችን ይዘው ወደ ኩዌት ለመግባት ሲሞክሩ ነው የሚል መግለጫ የሰጠችውን ስለሚፈቱበት መንገድ ጥረት እያደረገ መሆኑን ጠቁሟል። ወያኔ ይህን እርምጃ ወሰደው የታሰሩ ሰዎች ያሉበት ሁኔታ በቪዲዮ ቀርጸው ለዓለም በማስተላለፋቸውና በቦታው ያለው የወያኔ ኤምባሲ ሊደርስላቸው አለመቻሉን በመግለጻቸው ነው ተብሏል። የኬንያ መንግስት ዋና ተቃዋሚ የሆኑት የታወቁት የህግ ሰው ሚጉና አሁንም ከሀገር አለመውጣታቸውና በአውሮፕላን ማረፊያው የመጸዳጃ ክፍል ውስጥ ታስረው እንደሚገኙ እዚያ ሆነው ካስተላለፉት የትዊተር መልእክት ለማወቅ ተችሏል። ሚስተር ሚጉና በትዊተር መልእክታቸው እንደገለጹት በግዴታ በመጡበት አውሮፕላን ላይ እንዲወጡ መደረጋቸውን በመቃወምና አሻፈረኝ በማለታቸው በመጸዳጃ ክፍል ውስጥ የታሰሩ መሆናቸውን ከመግለጻቸው በላይ ምግብ አለመብላታቸውን፣ ሰውነታቸውን አለመታጠባቸውና እንዲሁም ጠበቃ እንዲያው ያልተፈቀደላቸው መሆኑን ገልጿል። ሚስተር ሙጊና ወደ አገር ውስጥ እንዲገቡ ቀደም ብሎ ፍርድ ቤቱ ትዕዛዝ የሰጠ ቢሆንም የፍርድ ቤቱን ትዕዛዝ በመጣስ ባለስልጣኖች እንዳይገቡ አግዷቸዋል። ግለሰቡ እንዳይገቡ የተነገራቸው ዳኞች የአገር ግዛት ሚኒስትርና የኢሚግሬሽን ኃላፊው ማብራሪያ እንዲሰጡ ያስጠሩ መሆናቸውም ታውቋል። በኮንጎ ምስራቃዊ ክፍል ቢኒ በምትባለው ከተማ አማጽያን በወሰዱት ጥቃት 10 ሰዎች መገደላቸውና ሌሎች 10 ሰዎች የደረሱበት አለመታወቁ ተነግሯል። ጥቃቱን ያደረሰው አላያ ዲሞክራት ፎርስ የተባለው የአማጽያን ቡድን መሆኑን የከተማው ምክትል ከንቲባ ገለጹ ሲሆን የኮንጎ መንግስት ወታደሮችና የተባበሩት መንግስታት ድርጅት የሰላም አስከባሪ አባላት ሊከላከሉ ባለመቻላቸው የተበሳጨውን ህዝብ ለማረጋጋት ሞክረዋል። አላያ ዲሞክራት ፎርስ የተባለው ቡድን ባለፉት 4 አመት ጊዜ ውስጥ በአካባቢው ከ1500 ሰዎች በላይ መግደሉ ይነገራል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ፈሊጥያቱ ጸረ ህዝቦች ወያኔ በጊዜው በትኩሱ ብልጣብልጥና ጮሌም ተብሎ ነበር። በካዝና ይዞ የመጣውን ፈሊጥ ሴራ ተንኮልና ሸርግን 27 ዓመት ለተጠቀመበት አረጀ አፈጀ ዋጋቢሶነ። ይህን ህዝብ ሲረዳ ወያኔ ግን ገና አልገባውም ደድቧል ሊባልም ይቻላል። የተቸነከረው ግብዙ መሪያቸው ለምሳሌ የዱርየ ዲስኩሮቹ ብልጥነትን እንደማያሳዩ ሳይገባው ነው የተቀበረው። አዜብም አስቂኝ ውሸቶቿን በየጊዜው ስታሰማን እስካሁን ከጠያቂዋ ውጭ የሚያምናት እንደሌለ መረዳት አልቻለችም። ወያኔ ከስሯል ከህዝብ ግምገማ አንጻር እንዳልነው ግን አሮጌው ሻ አዲስ ጨዋታ አይለምድም ነውና እነ ስብሃት እና መሰሎቹ በስብስቴ ዘመን የተራላቸውን ውሸት ዛሬም ሲያጠነጥኑ ይታያሉ። ኃይለ ማርያም የተባለውን መጋዣ በሌላ የኦህዴድ ተለጣፊና ሎሌ ሲተኩ ህዝብ አጨብጭቦ ተቀብሎ ትግሉን የሚያቆም ይመስላቸዋል። ለዚህም ነው የሞከሩት ለማዳነቅና ለማወናበድ የተወሰነ ጊዜ ካጠፉ በኋላ። ይህን የነፈሰበትና የጎረና ወጥ ለመሸጥ ሲጥሩም የግማጃቢ ጽንፈኞችን መንጫጫታቸው የሚጠበቅ ነው። ያልገባቸው ግን ህዝብ በትግሉ ባፈሰሰው ደሙ በደረሰበት ስቃይና መከራ የወያኔን ጸረ ህዝብነት አውቆና ነቅቶ ሊታገለውና ሊጥለው ተነስቷል። የጉልቻ ለውጥን ሳይሆን ህዝብ የወጥ ሰሪውን መባረር ይጠይቃል ይፈልጋል። በሌላ አነጋገር ወያኔ ጊዜ አልቆበታል ማለት ነው። ደጋፊዎቹ ደግሞ ገና አልተረዱትም እንጂ ቀነቀጠሯቸው መጥቷል። ከደርግ ጊዜ ጀምሮ ወንጀል የፈጸሙብን ክህደት የፈጸሙብን ዓለምንም ስጋት ሊጨፍሩብን የምንፈቅድላቸው አይሆንም። በቃ ነው መልእክቱ። የሰማይስማ ያልሰማ ይግማማ ተብሏል። ወያኔ ህዝብን ከፋፍሎ በስልጣን ሊቆይ በመቻሉ አሁንም ሊነጥቅም ሊነቀንቅ የሚፈልገው ጦር ይህንኑ ነው። የጽንፈኞች መፍላት መበራከት ከዚህ ጋር የተያያዘ ነው። በአዳንም በዚህ ይረዱታል። የኢትዮጵያን ትግል በጎጥ ሸንሽነው በማቅረብ ኢትዮጵያዊ ኦሮሞ ወጣቶችና ህዝብ የሚያደርገውን ትግል ከሌላው ለመነጠል ሲያሚም ተፈጥቶት አሁን ደግሞ ኦሮሞ ነኝ ባይ ጠቅላይ ሚኒስትር ሲሾም የትግሉ አልፋ ኦሜጋ እንደተጠናቀቀ አስመስሎ ለማቅረብና ሰሜንና ደቡብንም ለመከፋፈል ነው። የሰሜን ሰሜን ምዕራብ ህዝብ በኢትዮጵያዊነቱ ታገለ እንጂ ራሶን ፋኖ ብሎ ጠርቶ ከሌሎች ሲለይም አላዳመጥንም አልሰማንም። በዚህ መስክ ትግሉን የሚያደፈርሱ ሁሉ ጠቀሜታቸው ለወያኔ መሆኑ አያጠራጥርም። ትግሉ ጡንቻ ያገኘው ወያኔ ሊያደበዝዘው የሞከረውን ኢትዮጵያዊነትና ኢትዮጵያን በማጉላቱ በማስቀደሙ ነው። ትግሉን በጎጥ ሸንሽነው የሚያቀርቡት ሁሉ ለወያኔ የክፍፍል ወፍጮ ባቄላ እያመጡ ናቸው የምንለውም ለዚህ ነው። እንደ ወያኔ ሁሉ በአዳን በጎጥ ሸንሽነው ለነገሩ መላ አፍሪካን ብሔራዊ አንድ መለያ እንዳይኖረን ማድረጉ ለሚያካሂዱት ምህረት የለሽ ምዝበራና ጭቆና ይጠቅማቸዋል። የኢትዮጵያን ስም ከመጽሐፍ ቅዱስ ሳይቀር ሊያወጡ የሚቅበዘበዙትም ለዚሁ ነው። ግንታዮችና ጠባቦችም የኢትዮጵያን ሰንደቅ ዓላማ የሚያንኳስሱት የመቶ ዓመትም ታሪክም ለኢትዮጵያ ሲበዛባት ነው የሚሉት ቀኝ ገዢ ናት የሚሉትና የፈረደበትን አማራ ጭራቅ የሚያደርጉትም አለ ምክንያት አይደለም። ይህ ክፍፍልና ጥላቻ ሰፍኖ በመቆየቱ ወጣቶች ተከፋፍለው ለጋራ አገራቸው መታገላቀቷቸው ቆይተዋል። ይገደል አሁን ተሞልቷል። ልዩነቱ በጥፋት ላይ ነው። የጋራ ትግል ሰፍኖ ወያኔን ይኸው ብርካስ ይዞ ሊጠለው ደርሷል። ወያኔ ይህንን ሁኔታ ገልብጦ ወደ ቀድሞው ለመመለስ ነው ዘመቻው። የአዲስ ጠቅላይ ሚኒስትር ሹመት ሰፊውን ህዝብ የማይመለከት ቧልታ ይሉት ወለፋ እንዲህ ቢሆንም የወያኔ ዝየዳ ግን ያው የምናውቀውና የተለቸን የክፍፍል ወጥመድ ነው። ለኦሮሞ ህዝብ እነሆ የእናንተን ሰው ኃላፊ አድርጌያለሁና ተባበሩኝ ትግልንም አቁሙ ለማለት ነው። ሶስት የኦሮሞ ተወላጅ ፕሬዝዳንቶች አንድ የወላይታ ጠቅላይ ሚኒስትር ለህዝብ ምንም የጠቀሙት የለምና ከወያኔ ስር ወይኖና ከወንጀሉም ተካፋይ ተጠያቂ ሆኖ የሰራ ሰው ለህዝብ በስፋትም በጥበትም የሚሰጠው የረባ ጥቅም እንደማይኖር ሳይታለም የተፈታ ነው። ነጋሶ ጊዳዳ የኦሮሞን ህዝብ ላይጠቅም ላይጎዳ ላይወጣ ከመለስ ጓዳ የተባለውን ያስታውሷል። ልደቱ የተባለው ከሃዲ በወያኔ ተፈብርኮ እንደ ወያኔ ተቃዋሚ ተሽጦ ለማሳመንም ወርታስሮና ማንዴላም ተብሎ የወያኔን እርኩስ ተልእኮ ሊያሟላ አገልጋይ የነበረና አሁንም መሆኑን ማስታወስ ይበቃል። ወያኔን ተቃወሙ በሚል የ27 ዓመት ጥላሸት ታሪክ ሊዘነጋ ወይም ሊጠፋ የሚችል አይደለም። የሀገራችን ሰው የጅብ ገበሬ የዝንጀሮ ገልጓይ ሁሉም በየበኩሉ እበላባይ ብሏል። በተሰበሰቡት የዝንጀሮ ዋሻ አንዱ በህዝብም በትግሉም ተጠቅሞ የራሱን የቅርጫ የስልጣን ድርሻ ሊጨምር ሊያበዛ ቢራወጥ ለህዝብ ለመጥቀም ሳይሆን ለግሉ ለራሱ መሆኑን ማጤን ያሻል። ኢህአዴግ የሚለውን ጭምብል ወያኔ ባብላጫው አድርቆ ሲጠቀምበት መቆየቱ ምስጢር አይደለም። እስቲ እኛም ለጥቂት ጊዜም ቢሆን ተራ ይድረሰን የጥቅማችን አድማስ ይስፋ የሚሉ ብቅ ማለታቸው ለህዝባችን መብትን ዴሞክራሲንና ብልጽግናን የሚያመጣ ሳይሆን በብዛት እበላባዩን የሚያሰፍርብን ነው። መሰረታዊ ለውጥ ካልመጣ ምንም የረባ ለውጥ ሊያመጣ አይችልም። የታደሰ ወያኔ ያውም ከተቻለ ያው ወያኔ አልሸሹም ዞራሉ ነው። የወያኔን መርዝ ከስረ መሰረቱ ማስወጣት ማጥፋት ነው መፍትሄው። እውነቱ መነገር ካለበት ደግሞ ወያኔ በሹምሽሩ የሚያሳየን ምንኛ ህዝብን እንደናቀ ነው። በቀላሉ ህዝብን ሊያታልል የሚችል መስሎታል። አሁንም ንቀት አዘልም እርምጃ ነው። ወርቁ ጎሳን ማንም አይነቃበትም በሚል የሚውጠነጠን ግብዙ መሪያቸው እብሪቱን በሞላ ይዞ አልተቀበረም ያሰኛል። የነ ስፋትና ሌሎቹ ጸረ ኢትዮጵያነት በመገንፈል ላይ ነው። የትግሬ ትምክህተኛ ትዕቢታቸው የትግራይን መገንጠል ሴራቸውን እንዲያዘጋጁ ሲያደርጋቸው፣ በሌላ በኩል ደግሞ ትግራይ ነጻ ወጥታ እንድትለማ እነ ወልቃይት ጠገዴ ጸለምት ተጠቃለዋልና ትበጣበጥ ኢትዮጵያ ነው መፈክሩ። አንዱን በሌላው ላይ ማስነሳትና ማፋጀት ይህንንም እየሞከሩ ናቸው። زافوچ የኛ ጣማማ ጎዳን እንዳሉት በዚህ መስክ ወያኔን እየረዱና አገርን እየጎዱ ያሉት የኛው ጣማማዎችን ማሸነፍ ደግሞ ቸል የማይባል ግዳጅ ነው። በወያኔ ገፋፊነት ወይም በሀገር ጠላቶች ድጋፍ ከየትርቻቸው ብቅ ብለዋል። ጽንፈኛ አቋምን በአፍ ደረጃ አንጠልጥለው ዋና ተልእኳቸው ግን ታጋይ አገር ወዳድ ድርጅቶችን ማጥቃት፣ መከፋፈል፣ ለህዝብ ተቆርቋሪ መስለው ህዝብን ማፈራቀቅ፣ መከፋፈል፣ ጎጠኝነትን ማስፈን ሆኗል። በክፋት ሳይሆን በተላላነት ወደ ወያኔ አይነት ዘረኛ ከፋፋይ መስመር የገቡት ይተረሙ ዘንድ ከፍተኛ ጥረት ማድረግ አለብን ማለት ነው። አገራችን ኢትዮጵያ ናት እንጂ ጎጣችን አይደለም። የምንታገለው ለመላው ኢትዮጵያ ህዝብ መብትና ለዲሞክራሲ እንጂ ለተወሰነ ጎጥ አይደለም። የምንዋደቀው ወያኔን በሌላ መልክ በህዝብ ላይ ለማስፈን ሊሆን አይችልም። ለአዲስ ወያኔም ሆነ ለብዝበዛ ስርዓት ስንል መስዋዕት አይታሰበንም። ህይወታችን እኮ የህዝብ ህይወት እኮ ኢትዮጵያ እኮ ክቡር ናቸው። ወያኔ መውጫው ጠፍቶበታል። የከሸፈው ጥይቱን ቢተኩስም ኢላማውን ሊመታ አይችልም። ህዝብን ሲያደናግር የነበረበት ወቅት አክትሟልና ማንም ሊታደልለት አይገባም። አላጋሽ ተብሎ ወደ መቃብሩ ሊገፋ ሊከተት ያስፈልጋል። አሮጌ መጥረጊያ ቤት አያጠራም ነውና ወያኔና የበከላቸው የትግላችን ምላሽ ሰጪ ለውጥ አምጪ ሳይሆኑ ችግራችንን ቀጣይ አስቀጣይ የሚሆኑ ናቸው። አቁ የነው ወያኔን ለማስወገድ ትግላችን ይፋፋም ይከተል። ሁሉም ደንቃራዎች ይወገዱ።
ሁሉም ለበጎ ነው አይደለም ይልቃሉ የሰው አለ ደስ የተዛመደ ህዝብ መችለ
የህዝብ በትግልግቡ የወያኔን ስርዓት ማስወገድ ነው። ራስን በማስቀየርና ገለባን ምርታስ መስሎ ለመሸጥ ወያኔን የሚደርስበት የለም። ጮሌ ዋሾ ወንበዴና ዘረኛ ቡድን ነው። ህዝባዊ መንግስት ይመስረት ሁሉን አቀፍ ዴሞክራሲያዊ ሽግግር ይደረግ ሲባል ጠቅላይ ሚኒስትር ልንቀይር ነው የተወሰነ እስረኛ ልንፈታ ነው ወዘተ በሚል የህዝብን ጥያቄ ወደ ጎናሽ ቀንጥሮ ዋና ጥያቄ ያልሆነውን ዋና ጥያቄ ያደርጋል። በ1997 ዓ.ም የሆነውን ያስታውሷል። ዋናው ጥያቄ የተረቀውን የህዝብ ድምጽ የሚመለከት ሆኖ ሳለ የያዛቸውን እስረኞች ይፈታ ዘንድ ዋና ጥያቄ አድርገው ሁሌም ተወናባሽ ተቃዋሚዎች በመጮህ ዋናውን መሰረታዊውን ጥያቄ ረሱለት አስረሳቸው። ለዚያውም የኛን እስረኞች ብቻ ልቀቅልን ብለው ያሳፈሩን። ዛሬም የተያዘው ይህ ነው። ወያኔ የወረደውን ስልጣን አልባ ጠቅላይ ሚኒስትር በሌላ ቀይራል ቀይረ በመሰረቱ ፋይዳ ቢስ ነው። ገበየው ቢሄድ ተተካባልች አይደለም ሊሆንም አይችልም። አንዳንዶች ለወያኔ ያደሩ ወያኔ እነገሌን ይሹምልን ብለው መለመንም ጀምረዋል። ሐፍረት አንድ ተቃዋሚ ነኝ ባይታክቴ ለፍስፍስ ደግሞ ወያኔ ስልጣን ያለው ጠቅላይ ሚኒስትር ይመደብልን ሲልም ተደምጧል። ማፈሪያ ወያኔ እርስ በርሱ ማን ለወያኔ ይመቻል ያመቻል በሚል የተወገደውን መጋዣ በሌላ ቢተካው ለኢትዮጵያ ሕዝብ ምንም የሚጠቅመው የለም። ዋናው ዓላማው ለውጥ ተደርጓልና ትግሉን አቆሙ ማለት ብቻ ነው። የወያኔ ወራጁ ጠቅላይ ሚኒስትር እንደ ወያኔ ፕሬዝዳንቶች ጥላ የማይጥል እርባናሚስ ስልጣን አልባ ሆኖ የተጫወቱበት የዘወሩትና የሾፈሩት ግለሰብ ነው። የህዝብ ፍላጎት በወያኔ ስር የወያኔ ጉዳይ አስፈጻሚ ጠቅላይ ሚኒስትር እንዲመደብለት አይደለም። የወያኔ ዘረኛና ኢዲሞክራሲያዊ ስርዓት እንዲያከትም ነው የህዝብ ፍላጎት። የኑሮ ሁኔታው ዴሞክራሲያዊ ለውጥ እንዲያገኝ ነው የህዝብ ፍላጎት። ጉልቻ ቀየራ ሳይሆን ወጥ ቤቱና ቅመማ ቅመሙ ሁሉ ይቀየር ባይ ነው የኢትዮጵያ ህዝብ። የወያኔ ስርዓትና መንገድ ለኢትዮጵያ የማይበጅ ጸረ ህዝብ አገዛዝ መሆኑ ለ27 ዓመታት ታይቷል። የሚጠገን የሚሻሻል አይደለም። ስርዓቱ የበሰበሰው እንደ አሳ ከጭንቅላቱ ነው፣ በስባሹ ወያኔ ነው። ስለዚህም የገለማውን ቡድንና አገዛዝ ይዞ ምንም ለህዝብ ሊበጅ የሚችል ለውጥ ሊመጣ አይችልም። ላለፉት 5 ዓመታት ህዝብ በሰላም ለለውጥ ታገለ። ምን አገኘ? ሁለት ያስቸኳይ ጊዜያዎች፣ ግድያና ስርዓት፣ ግብረስየልና ህፃናትንም ያልማረ ፍጅት፣ የቀጠለ ከይሲ ዘረኝነት፣ የብዙሃኑ መታፈን፣ የኮማንድ ፖስት ዴሞክራሲ በደም በሞት የታጀበ። ምንም ለውጥ አልተገኘም። ወያኔ ባዕዳንንም ተማጥኖ ቅጥረኞችና ጽንፈኞችንም አሰማርቶ አሁንም ቢሆን ነገ በያዘው ዘረኛና ጨቋኝ ፖለቲካ ሊቀጥል እንጂ ለለውጥ ጊዜው አልፎበታል። በመሆኑም ማን ይመደብ ይሆን የሚለው ህዝብን የማይመለከት ከመሆኑም በላይ ምንም ለውጥን የሚያመጣ አይደለም። አማራ ወይም ኦሮሞ ጠቅላይ ሚኒስትር መመደቡ፣ የሴትም ሆነች የስላም ዜጋ በዚህ ቦታ መሰየሙ ማንንም ለውጥ መጣ በሚል ሊያደናግር አይገባውም። ወያኔ ጨንቆታልና በከፍተኛ ደረጃ ሊያደናግር ሲያሴር ቆይቷል። ወያኔ ቢዳከምም ቢከፋፈልም አሁንም የፍጹም ስልጣን ባለቤት ነው። ይህ ነው መቀየር ያለበት። ወያኔ ስልጣን አልባ መሆን አለበት። የራሱን ተለጣፊዎችና እስከዛሬም ሆነ አሁንም አገልጋዮች በመሾሙ ስልጣን አጋራ ወይም ተወ ማለት አይደለምና የተጀመረው ትግል ሳይበርድና ሳይቋረጥ መቀጠሉ የግድ ነው። ወያኔና ጭፍሮቹ እገሌ ከገሌ ይሻላል፣ ወያኔን እኮ ይቃወማል፣ ይጋፈጣል ወዘተ በሚል ሊቀልድዱብን የሚጥሩትን ሁሉ ውድቅ መሆን አለበት። የወያኔ ሰላይ የህዝብ ድርጅት መሪ ተብሎ ሲሸጥ ቧልቱን ገዝተን ጉድ ይሆን ነው ይበቃል። ከዚህ በፊት አሁን የወረደው መጋዣ ሲሾም ስልጣን ይዞ ለውጥ የሚያመጣ መስሏቸው እየጠበቅን ነው ብለው ሲመክሩት ሲማጸኑትና ለውጥም ሊኖር ይችላል ብለው ሲደናበሩ የነበሩ የተቃዋሚ ድርጅቶች መሪዎች አዋቂ ተብዬዎች አይተናልና አሁንም ያ ሁኔታ እንዳይደገም ያሰጋል። አንዱ ተቃዋሚ ተብዬ ወያኔ የረባ ጠቅላይ ሚኒስትር ይሹምልን ሲል ለውጭ ጋዜጠኛ ቃለ መጠይቅ መስጠቱ አያረጋጋንም። ህዝብ ሲል የቆየው እኮ ወያኔ ጠቅላይ ሚኒስትር ይሹምልን ሳይሆን መንግስታችንን ራሳችን በምርጫ በፍላጎት እንመስርት ነው። ህዝብ ነው ባለስልጣን፣ ህዝብ ነው ጠቅላይ ሚኒስትርም መንግስትም መራጭና መስራች መሆን ያለበት። ከዚህ ግብ ሳንደርስ ወያኔ ሾኬ ሊመታን ቴስታል ይመታል ማለት ምን ይችላልን ሲጥር ይሄን መደገፍና ከወዲሁ ምንም ይሄ ነው የማይባል መስዋዕትነት ያልከፈሉት በተለይ ወደ ቀቢጣ ተስፋ ገብተው ወያሊ እንዳለ ሆኖ የተሻለ ሰው ይመድብልን ተጨማሪ ስልጣን ያካፍለን ተቅርጫው ድርሻችንን ይጨምርልን ብሎ መገኘቱ ማንንም አገር ወዳድ ነኝ ለሚል አሳፋሪ አቋም ነው። ወያኔ ስልጣን ካለቀቀ ከወያኔ የዘረኛ ዘራፊ ጎራ ማን የተሻለና ለህዝብ የሚበጅ ሰው ሊመጣ ህዝባዊ መንግስት ብለን እየተዋደቅ ከዚህ ግብ ለመድረስ አቅሙም ውሳኔውም እያለን ለምንስ በወያኔ ቡትቶች ረግተን ትግልና ቆብ ይጠበቃል? ያረጋውን አርጎ አበጀው ቢላችሁ ይህን ባለጊዜ ምን ትሉታላችሁ የሚባልበት ጊዜ አልፏል። ባለጊዜው ሰፊው የኢትዮጵያ ህዝብ ራሱ ብቻ ነው ማለትም የወያኔ እህል ውሃ አልቋልና በቃ ነው መልክቱ እንጂ ከቶም ሌላ ሊሆን አይገባውም። ከወያኔ ጋር ከርመውና ቆሽሸው አገራችንን በያቅማቸው በድለው ዛሬ ገልበጥ ብለው ህዝባዊነን ሊሉ ሲሞክሩ ብንጠራጠራቸው ተገቢ ነው። የሚያዋጣውና መፍትሄው በሩቁ መያዝና ባልገውበት ከነበረበት የስልጣን መድረክ ማራቅ ብቻ ነው። አሊያም በሌሎች አገሮች እንዳየነው አልሸሹም ዞራሉ ይሆንና የጠላነው ስርዓት በቀጥታም በቅጅም ይቀጥልብናል። መስዋዕት በከንቱ መባላችንም አይቀርም። በትግላችን ሂደት ላይ ገና ብዙ እንቅፋት እንደሚገጥመን ግልጽና የምንጠብቀውም ነው። ጠላት የሚወረውርብንን ሁሉ መልሰን በራሱ ላይ ማፈንዳት መቻል አለብን። ጠቅላይ ሚኒስትር ቀይር አላልንም ስልጣን ልቀቅ እንጂ ሊባል ይገባዋል። በዚህም ላይ በውስጥም በውጭም በተቃዋሚ ስም ጥሩን ባዮች ሁሉ አቋማቸው ከህዝብ ጎን አድርገው የሚተበቅባቸውን ድፍረትና ጽናት አንጸባርቀው ለፍርፋሪ ሳይሆን ለህዝባዊ መንግስትና ለአንድነት ብልጽግና እንዲቆሙ ጥሪ እናደርግላቸዋለን። ሳይታገሉ የደከማቸውን ግን ከህዝብ ወኔ ተውሳችሁ ካልተቀየራችሁ ወደ ታሪክ ትቢያ እንጂ ወደ ቤተ መንግስት መግባቱ ዘበት ነው የምንላቸው ይሆናል። ምሁሮች በህዝብ ላይ የሚፈልሉበት ጊዜም አክትሟል ባይነን እንዲያከትምም ስንታገል ቆይተናልና እንቀጥልበታለን። ለህዝብ አውቅልሃለሁ የሚሉትን ግብዞች ህዝብ በትግሉ ወደ ጎናሽ ቀንጥሮ የትግሉ ባለቤት ራሱ መሆኑን በደሙ በማረጋገጥ ላይ ነው። መራነው ቃኘነው ባዮቹ ከሞላ ጎደል ያፍጠላፊዎችና የትግል ገዝጋዦች መሆናቸውን ነቅቶባቸዋል። የትግሉ ባለቤት ህዝብ ነው ያልነው ሀቅ ነውና የወያኔም ሆነ የደጋፊዎቹን ጋሬጣ አስወግደን ትግላችንን እስከተወሰነለት ግቡ ለማድረስ ሳንወላውል መታገል አለብን። ወያኔ እገሌን ጠቅላይ ሚኒስትር ሾምኩላችሁ በሚልና ምናልባትም ለአንዳንዶች መጨመቻና አፍ መዝጊያ ሹመት በመስጠት የህዝብ ትግል እንዲቋረጥ ለማድረግ መምከሩን መናገር ነብይነትን አይጠይቅም። መውጫ የለውምና ቅጥረኞችና ድርባዮችን አድኑኝ ተቀበሉኝ ህዝብን አደናግሩልኝ ብሎ መማጸኑ የታየም የሚጠበቅም ነው። ግን መቼም የማይሻርና የማይለወጠው ሀቅ ማንም ሆነ ማን የወያኔ ጠቅላይ ሚኒስትር የህዝብ ሳይሆን የወያኔ ነው። ቁም ነገሩ የፖለቲካ ስልጣን በሁሉም መስክ በወያኔና ተከታዮቹ እጅ ያለ መሆኑ ነው። የሰራዊቱ፣ የፖሊሱ፣ የቢሮክራሲው፣ የኢኮኖሚው ወዘተ አዛዥና አዛዥ ዘረኛው ወያኔ መሆኑ ነው። በምርጫ ለመሸነፍማ ወያኔ በ1997 ዓ.ም ተመረጠ። ባፍጢሙ ህዝብ ደፍቶታል ነበር። እንዴት ስልጣኑን እንደያዘ ቀጠለ? የዚህ ምላሹ ዛሬም ወቅታዊ ነው። መቀየር መወገድ ያለበት ወያኔ ከነስርዓቱ ነው። ሌላው ሁሉ ንግግር ጉንጭ አልፋ ነው። ወያኔን ለማስወገድ ትግላችንን ተፋፍሞ ይቀጥል። ጸረ ወያኔ አንድነታችንም ይጠንክር።
ዋናት ፈርሶ ሆዱ ተወድሶ የያንዳንዳችን ቤት ተሞልቶ በለጽሶ ያማራ ኦሮሞ የጋምቤላው ጋር የአፋር ሀዲያ፣ የሙርሲ ሶማሌው፣ የሌላም የሌላም እናት ጥቁር ለብሳ ኢትዮጵያ ሀገራችን በእናንተ ጭካኔ በንጹሃኖች ደም ከርፍታ በስብሳ ጨፍሩብን እንጂ ምክንያት ደርድራችሁ የህዝባችን ደም እየጨለጣችሁ እኔ እናንተን አያርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ በኢትዮጵያችን ምድር ጠዋት ወጥቶ ማታ እስከሚመለሱ ሲሰነባበቱ ሕፃናት ወጣቱ ደግሞ አዛውንቱ ወያኔ ከመባል አምላክ ይጠብቀን ሆኗል ምርቃቱ ጨፍሩብን ኧረ እናንተ ወያኔ ታት የግፈኞች ቁንጮ የገዢ ባለጌ የሙስና ዋሻ መረን ለቀቅ ዋልጌ እንደናንተ ጭካኝ ባለንበት ዓለም ካኒስ ሚዝና ሞሶሎኒ ሂትለር አኳያችሁ የለም ሰው እንደ ቲማቲም ስትጨፈልቁ እንብኛለን ሁላ በቁሙ ስታንቁ ነፍስ እንደ ሙዝልጣሽ ስታሽቀነጥሩ ሞትን ተላምን ሬሳን መቅጠሩ እናንተን አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ አው አሁንኛን አለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደርብረብ አርጋችሁ የህዝባችን እንደም እየጨለጣችሁ እኛስ ከምናውቀው በኢትዮጵያዊ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብ ሰርግም ይሰረዛል ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈር አቁሞ ይዞ ይወዳል ዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሰ ወይም አልቲ 12 ሰዓት ከሞላ በኋላ ማሩ ይመቻልናል መደርደር መሃላ እኮ ጨፍሩብን ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ነፃነት የጠማው ፍትህ የተራበው ቆመጡን ጨብጦ ምላጩን የሳበው በድር ያስከፍላል ለበላችሁት ነፍሳት ማወራረዳል አላም ማጣት የኛን ንጹሃን ደም በእናንተ የፈሰሰው ባራቱም ማዘን ምድሯን ያለበሰው አው ምታጣጡበት ዋጋ ክፍያለው እዲያ እናንተ ነርገን ቀንና ሰዓቱ ተገጣጥሞ ሲገኝ የህዝባችንን ደም የምታጠሩበት ክርፋቱ እስኪነሳ ሊፋቅ የማይችለው የታሪክ ጠባሳ የምትከፍሉት ዋጋ አለው ልጅ አበሳ ካልኮል በበለጠ በደም የሰከረ መችገላገላል ነፍሱን ካልገበረ በጭራሽም ያሆን በብር ቆጠራ ሲጨልምባችሁ እኛ ጋር ሲበራ እስከዚያው ጨፍሩ ላሎዬ ዳንክላ እናንተና አርገኝ ቀንና ሰዓቱ ተገጣጥሞ ሲገኝ የህዝብ ደም አለ በወያኔ ታትና በደጋፊዎቹ በግፍ የፈሰሰ መከፈል ያለበት ከእያንዳንዳቸው ላይ የተቀነሰ አረ የህዝብ ንብረት አለ ወያኔ ታትና አጫፋሮቹ በግፍ የነጠቁት ሳይውል ሳያድር ቶሎም ይመልሱት እናማ ወኛ እናለቅሳለን እናንተ ጨፍሩ ግድ የለም ጨፍሩ ደረብረብ አርጋችሁ የህዝባችን ደም እየጨለጣችሁ እኛ እስከምናውቀው በኢትዮጵያ ወግ በኢትዮጵያው ባህል እህት ወንድም ሲሞት እናት አባት ሲሞት አገር ጥቁር ስትለብስ ሰርግም ይሰረዛል እኮ ጨፍሩብን ምናችሁ ተጎዳ እነ ሙንጣስ ሽምባሽ ካራቢኔሮች የባንዳ ልጅ ባንዳ ጎረቤትም ቢሆን ጎረቤቱ ሲያዝን መጨፈሩን አቁሞ ይሄዳል ይዞዝን ይሄን የነበረ እናንተም በ11ዱ ሰዓት ሞታችሁ ሞታችን ደማችሁ ደማችን ብላችሁ መነሳል ወይም አልፊ 12 ሰዓት ከሞላ በኋላ ማሩ ይመቻልናል መደርደር መሃላ እናንተን አያርገኝ ዋይ እናንተን አርገን ቀንና ሰዓቱ ተገጣጥሞ ሲገኝ አው እናንተ ፍጹም አርገን ቀንና ሰዓቱ ተገጣጥሞ ሲገኝ እኮ ጨፍሩ እንጂ ምናችሁ ተጎዳ እነ ሙጣስ ሽምባሽ ካራ ቢኔሮች የባንዳ ልጅ ባንዳ አው ጨፍሩ Thank you.
ድክመትን በአስቸኳይ ማስወገድ ለድል ዋስትና ነው። ድክመት ላይ ለምን ታተኩራላችሁ የሚሉን አሉ። ድክመታችንን ካላስወገድን ግን እንዴት ወደ ጥንካሬና ድል እንደምናመራ ለኛ ግልጽ አይደለም። በመሆኑም የተቃዋሚ ኃይሎች ድክመት ለድላችን እንቅፋት ሆኖ ቆይቷልና ይህ እንዲወገድ መጣራችን ለኛ ዋና ግዳጅ ሆኖ ቆይቷል። አለባብሰው ቢያርሱ ባረም ይመለሱ ብቻ ሳይሆን ሽንፈት ይከናነቡ ነው አቆ። የተቃዋሚ ኃይሎች ድክመት ህጋዊ ተባሉ መገወጥ ትግላችንን መጉዳቱ ምንም ጥርጥር የለውም። በ1997ቱ የወያኔ የምርጫ ሽንፈት ድል የተነጠቅነው በተቃዋሚ ድርጅቶች ድክመትና በስለታጥነት መሆኑን ሁላችንም መታዘብ ተገደናል። ፖለቲካ ጥራትን በስለትና ስልትን ጠያቂ ስምሪት ሆኖ ሳለ የጦረታ ጊዜ ወይም የንግድ እንቅስቃሴ የተደረገ በመወሰዱ ፍሬ ያለው ትግል ሊካሄድ አልቻለም። ወያኔ ለግቡ ታግሏል። በፖለቲካው መስክም ስምሪቱ የሞት ሽረት ጉዳይ ነው። በፖለቲካው ሙያተኛ ነው። ባንጻሩ ተቃዋሚዎች ከወያኔ በበለጠ ተጠናክረው በስለው ብልህ ሆነው መገኘት ሲገባቸው ጭቃ እንደገባ አሳማ መንቦጫረቅና መተራመሱን መርጠው ወይም ችሎታቸው ውሱን ሆኖ ወያኔን በቅጡ ሊታገሉ አልቻሉም። ህዝብም በዚህ ድንብርብራቸው በማጀብ ወስላቶቹን ታጋይ፣ ቡከኖቹን የትግል መሪ፣ ሌቦቹን ተቃዋሚ በሚል ጀግኖቹን እንኳ በቅጡ ሊመርጥና ሊወስን አልቻለም። ለወያኔው ቅጥረኛ ለክህደቱ የተጨፈረለትን ማስታወስ ይበቃል። ከስረ መሰረቱ አድርባይና ባንዳ የሆኑ ግለሰቦችንም አቅፎ አዳንቆ ትግል ለማካሄድ በተደረገው ፉርሽ ሙከራ ሁሉ የዚሁ ነጸብራቅ ነው። ከትላንት ወዲያ እኮ አላሙዲን የሀገር አለኝታ ብለው የተከራከሩን በርካታ እንደነበሩ የምንረሳው አይደለም። ተቃዋሚ ኃይሎች ተብዮቹ በአብዛኛው በፖለቲካ ደካማና ንቃት ጎደል ናቸው። ይህ ደግሞ ለወያኔ ሚስጥር አይደለም። ሲጨፍርብን የቆየውም ምንነታችንን አውቆ ነው። ሲዘውረን የቆየውም በዚሁ ነው። በቅርቡ ወያኔን አትንኩ፣ ንብረቱን አክብሩ ያሉንን ተቃዋሚዎች ማንሳት ይበቃል። ወያኔ ጥሩ መሪ ሰው ይመድብልን ይሹምልን ሲል ትናንት ከትናንት ወዲያ የተማጸነውም የተቃዋሚ መሪ ነኝ ባይ ሌላ ምሳሌ ነው። የራሳችን እስረኞች ከተፈቱ ስለሌላው ምን ቸገረን ባዮቹ ተቃዋሚዎችም መረጃ ናቸው። ከወያኔ ጋር አሁንም በሰላም ተደራድረን ሩብ ዳቦ እናገኛለን ብለው የሚዳክሩትም ሁሉ ሌላ ምሳሌ ናቸው። ፖለቲካው አልገባቸውም። ወያኔን ማወቅ አልቻሉም። የትግሉ ይዘትና አቅጣጫም ተሰውሮባቸዋል። አላቅማቸው እንዋጋ ብለው ስንቱን ጀግና አስገደሉ የሚባልባቸው ናቸው። በ1997 ዓመተ ምህረት የህዝብን ድል አስነጥቀዋል። የሙት ከተማ አድማ ዝግጅታችንን ከአሜሪካና እንግሊዝ ጋር ሆነው አክሽፈው ለወያኔ ጠቅመዋል። ይህን ያደረጉትን ከንቶች ተመልሰን የትግል መሪ ብለን ልናቅፍም ደፋቀና ማለታችን ዛሬም መስካሪ የበዛበት ክስተት ነው። ወያኔ አገርን ሊያጠፋ ሲዳክር ይህን ለማስቆም ህዝብ ሲነሳ ተቃዋሚ ተብዮቹ የወያኔ እሳት አደጋ ተከላካይ በመሆን በህዝብ ትግል እሳት ላይ ውሃ ሲረጩ ታዝበናል፣ የታዘብንም ነው። ህዝብ አለኝታችን ሲላቸው እነሱ ግን አያድን ጋሻ ቂጥ ያስወጋል ከመሆን ማለፍ አልቻሉም። የወያኔ ተቃዋሚ ነን ሲሉ ሲደነፉ ቆይተው የወልቃይት ጠገዴ ጉዳይ ሲነሳ የዘሬን ብተው ይዘርዝረኝ ብለው ከወያኔ ጎን ሲቆሙም ታዝበናል። ህዝብ በጸረ ወያኔ ትግል ሲሰዋና ስቃይን ሲቀበል ከወያኔ ድርድር ብለውና የባዕድን ኩርኩም ጨምርልን ጌታ በሚል ተቀብለው ክህደትን ሲያጠነጥኑም አይተናል። አሁንም እያየን ነው። ተቃዋሚ ኃይሎች በተለይ ህጋዊ ነን ብለው አገር ቤት ያሉት የሚጠበቅባቸውን አላሟሉም። በሰላም መታገልና እጅ መስጠት ተወራራሽ ሆኖባቸው ታማኝ ተቃዋሚነታቸው ጥቅም አልባ አድርጓቸው ከርሟል። ይህን ትችት የሚወዱትም የሚቀበሉትም አለመሆኑን ብናውቅም መነገር ያለበት ሀቅ ነው። ሀቅ ቢመርም እንደ ኮሶ መዋጥ ያለበት ነው። ከድክመት ለመላቀቅ ካሽመደመደ ኮሶ ሁሉ ሽረትን ለማግኘት ለመገላገል። በውጭ አገር ያሉት ተቃዋሚዎች በሉምባዮች ደግሞ በአብዛኛው የጥቂት ግለሰቦች ቡድኖችና በአገራችን የፖለቲካ መድረክ ላይ ያላቸው ሚናና ሚዛን ኢምንት የሆነ ነው። ስማቸው ከባድ፣ ይዘታቸውና ውስጣቸው ገለባ ነው። ተቃዋሚ ነን ብለው በሻቢያ ስር የወደቁትን የአገራችን ተቃዋሚ ኃይል ብሎ ማንሳቱ ራሱ ስህተት ነው። የውጭ ኃይል ቡችላ ወይም መሳሪያ ናቸውና ዳሸን የፈሉት ጽንፈኛ ቡድኖችም መሪዎቻችንን ከሚሉት ውጭ አባልም የላቸው። እድሜ ለድረገጽና የሶሻል መገናኛዎች ራሳቸውን አክብደውና ገነው ድርጅት መስለው ይቆፈሳሉ። ከ17 በላይ አክራሪ የአማራ ቡድኖች ለምሳሌ ይህ ነው የሚባል ህልውና የላቸው። ሊንጮለታ ማን ብለን የምንቆጥረው ተከታይ ያለው? በአብዛኞቹ ተልካሻ ቡድኖች ሰርገው ገብተው አለና የሚሉን ራሳቸው እነወየን አይደሉም? አንዳንዶች ታሪካቸው ሲመረመር ትግልን መደገፍ ሳይሆን መጉዳት ሆኖ አልቆየም ዋና ሚናቸው? ትግልና በትግል መነገድ የተጻረሩ ጉዳዮች ናቸው። በጠቅላላውና በጽንፉ ሊባል በሚችልም ደረጃ ያለውን ሁኔታ ሰንቀኝ ማንንም የረባና ትግልን የሚያካሄድ ድርጅት በሀገር ውስጥም በውጭም የለም የሚል ጨለምተኛነትን በስህተት ለማራገብ አይደለም። ኢትዮጵያ ብለው የሚታገሉ አሁንም አሉ። ስህተታቸው ድክመታቸው ደግሞ ሁላችንንም የሚመለከት ነው። ድክመቱ ላይ ጫና የምንሰጠው ሊታረም ሊወገድ የሚችለውን አስወግደን ወደ ህብረትና ጥንካሬ ወደ ቁርጠኛ ትግል ልንመጣ እንድንችል ነው። ህብረት ያልተቻለበት አንዱና ምናልባትም ዋናው ምክንያት ድርጅቶች ጠላትን በሚመለከት አንድ ወጥ ግንዛቤ ሊኖራቸው ባለመቻሉ ነውና። ወያኔ ጠላታችን ነው ስንል ሌሎች ደግሞ የለም አብሮን ሊሰራ የሚችል ኃይል ነው ካሉ በመሐከላችን ያለው ገደል ሰፊ ነው። ወያኔን በትግልና በህዝብ አመጽ ማስወገድ ነው ግዳጃችን ስንል የለም በሰላም ከወያኔ ጋር ተግባብተን ወያኔ ታቅፎ ለውጥን መፈለግ አለብን የሚሉ ከመጡ ስምምነት ደህና ሰንብች ይሆናል። ሁኔታው አብዛኛዎቹ ተቃዋሚዎች ወይም መሪዎች ነን ባዮች ስለ ወያኔ መሰረታዊ ማንነት ምንነት በቂና ተገቢው ግንዛቤ የላቸውም። በዚህም ነው ደግሞ ወያኔ የሚያወናብዳቸው። ወያኔ ከለውጥ የተጣላ ይሉኝታ ቢስ ሁሉም ዘረኛ ሁሉም ጸረ ህዝብ ጸረ ኢትዮጵያ ኃይል መሆኑን መረዳት አቅቷቸዋል። ይባስ ብሎ በአሳፋሪ ደረጃ ደግሞ ወያኔን የሚፈሩ ተቃዋሚ ቡድኖች መሪዎች ጥቂቶች አይደሉም። ማድቤት ገብቶ እሳት ሙቀጠልቶ እንዲሉ ትግል ብሎ ትግል ፈርቶ የሚሆን ነገር አይደለም። ትግል ደግሞ ደፋር እርምጃዎችን መውሰድ የግድ ይላል። ከፈሩ ትግል አይሆንም አይሳካም። የትግል መሪዎች ቆራጦች ሞታይፈሪዎች መሆን ይጠበቅባቸዋል። አለበለዚያ ወደ ጎን ሆነው ሌሎች ጀግኖችና ደፋሮች ትግሉን እንዲያፋፉሙ ቦታ መልቀቅ አለባቸው። በተጨባጭ ስናይ ግን መሪ በሉን አድንቁን ውዳሴ ከንቱ አሰሙን ብለው የተሰየሙት ቆራጥ ትግል ለማካሄድና ከወያኔ ለመፋለም ድፍረቱም ያላቸው ሆነው አልተገኙም። ይህም ሌላ መወገድ መቀየር ያለበት ድክመታችን ነው። ተቃዋሚ ድርጅቶች ብቁ መሪዎች ቆራጥ መሪዎች ብልህ መሪዎች ሊኖራቸው ይገባል። ይህ አይነቶች በርግጥም አሉ ግን ብዙዎች አይደሉም። ድክመታችንን እናስወግድ ማለትም በሐቅ ለሀገራችን የምንታገል ኃይሎች ሁሉ ይህ ባንዳዎችን ቅጥረኞችን የወያኔ አጋሮችን አይመለከትም። በራሳችን ላይ ኃይለኛ ባውዛ አብርተን አተኩረን ስህተትና ድክመትን ለማስወገድ መጣር መረዳዳትም ያስፈልገናል። ይህ ሁሉ ደግሞ በወያኔ ላይ ተባብሮ ለመነሳትና ወያኔን ለማስወገድ እንጂ ጭራቅን አቅፎ መፍትሄን ስርየትን ለመሻት አለመሆኑ ግልጽ ሊሆን ይገባዋል። ወላጆቻችን ሲተርቱ አህያን ስጋ ጭነህ ጅብን ንዳ ብለህ አንጃ ይሆን ብለህ ብለዋል። ባንዳን ከሃዲን አንጃን መሰል ተውሳኮችን ማራቁ የግድ ነው። በወያኔ ላይ ቆርጠን መነሳትና በጽናት መቆም መጀመሪያ እርምጃ ነው። ጎራን ደግሞ ማጽዳትና ተዋኖችን ማስወገድ አስፈላጊ ነው። ድክመትና ብዥታንም በዚሁ ማስወገድ መደረግ ያለበት ነው። ነቅቶ ተባብሮ ጸረ ወያኔውን ትግል ማጠናከር ለወያኔ በምንም አይነት ሰለባ አለመሆን ትግልን አለማስበላት የማይሆን ይሆናል ብሎ አለመደናገር ወያኔ ወያኔ እንጂ መቼም ሌላ ሊሆን ሊቀየር ሊጨምጥ አደብ ሊገዛ ዘረኝነትን ሊተውና ለኢትዮጵያ ሊበጅ መጠበቅ የለበትም። ጸረ ወያኔ ወይጋራ ትግላችን ይፋፋም ይቀጥል። ጽናት ውጭ ትርጉም አልባ ነው። እምነትና ጽናት ወሳኝነት ያላቸው ምንጊዜም የማይለያዩ ናቸው። በሃይማኖት ክፍሎች በኦርቶዶክስ ተዋህዶም ሆነ በእስልምና እምነቶች ውስጥ አማኞች ህይወታቸውን እስከ መስጠት የሚደርሱበት ሀቅ ይኸው ነው። የእምነታቸው ስፍራ የሆነችው ሀገራቸው ስትደፈር ሆብለው ተነስተው ሲሰው የኖሩ ቅዱሳን አባቶችና እናቶች መንስኤው እምነታቸው ነው። እምነት ነጻ ስፍራ ይፈልጋል። ነጻ ምድርን ለመፍጠር ደግሞ የጸና ትግል ወሳኝ ነው። ሃይማኖት ከነጻነት ውጭ መተግበር አይችልም። ስለዚህም ነው አባቶች ከሰማያዊ ህይወታቸው ጎን ለጎን ለምድራዊ ቤታቸው ለነጻነታቸው ማሰብ ያስፈልጋቸው። በዘመነ ግርምቢጥ ሁኔታው ሁሉ ተለዋውጦ ወየን የሚሉት አጋንንት የእምነት ቦታዎችን ሲያርክስ፣ ቅዱሳን አባቶችን ሲያሳድድና ሲያስር ደግ አደረክ የሚለው ፓትርያርክ ሾሞና የፖለቲካ ካድሬው አድርጎ ነው። ዓለማዊ የፖለቲካ ሰዎችን አሰልጥኖ ሃይማኖተኛ በማስመሰል በእምነት ስፍራዎች ቲያትሩን ሲያሳየን እነሆ 27 ዓመታት ሆነውታል። የእምነት ስፍራዎች በወያኔ ሲፈራርሱና ቀሳውስ ሲቃጠሉ ምዕመናኑ ጸጥ ብሎ እንዲያየተገደደ ነው። በዝምታ እንዲመለከት ያደረገው ፍርሃት እምነትን ስላቸነፈው ብቻ ነው። ወያኔ የደከመ እምነት በማግኘቱ በንቀት ውስጥ ገብቶ ሊያተራምስ ችሏል። የማጥፋትና የመበረዝ ሙከራውን አድርጓል። ጽላቶችን ቸብችቧል፣ አስቸብችቧል። ይህ በክርስቲያኑ እምነት ላይ ሲሆን በእስልምና እምነት ተከታዮችም ዘንድ ተመሳሳይ አፈናና ብረዛ ለማካሄድ ያልፈነቀለው ድንጋይ የለም። ኢትዮጵያ የራሷ የሆኑ የእምነት ታሪኮቿ እንዲደበዝዙ ለውጭ ኃይሎች አድሮና ተገዝቶ ህዝብን የታገለው ወያኔ ነው። ይህ ሁሉ የሆነው እምነት አልባ ሃይማኖት ጽናት አልባ እምነት በምዕመናኑ ዘንድ በመስፋፋቱ ነው። በሰማያዊው ህግ ሲመጡበት በምድራዊው ህግ የሚሞግተው ምዕመን ፍርሃቱን ጽናት አልቦ መሆኑን ላለማጋለጥ ሲል ነው። እውነተኛ አማኝ ለምድራዊው ዓለም ህግ አያጎበድድም። መሪው ነፍሱ እንጂ ስጋው አይደለችም። አገርና ህዝብን ለማዳን እውነተኛ ትግል ያስፈልጋል ሲባል እውነተኛ ትግል የሚመራው በእምነትና በጽናት መሆኑን ለመጠቆም ነው። ለምድራዊው እምነት ህዝብንና አገርን ማፍቀር ሲሆን ለሰማያዊው ደግሞ ሃይማኖትንና በጎ ምግባርን ማስቀደም ነው። ለሁሉም ግን እምነትና ጽናት ወሳኞች ናቸው። ለወያኔ ጊዜው ጨልሟል። የሸር፣ የተንኮል፣ የማጭበርበር ዘመኑ አክትሟል። ታዳጊው ወጣት ማንነቴን በተናጠል አላየውም፣ ኢትዮጵያዊነቴ፣ ትግሬነቴን፣ ኦሮሞነቴን፣ አማራነቴን ወዘተ አይጋፋም፣ አባትና እናቴን በእኩል እንጂ አበላልጬ ማየት አያስፈልገኝም፣ የተለያዩ እምነቶቼና ባህሎቼ ጌጦቼ ናቸው፣ የምፈልገው ለዚህ የሚመጥን መንግስት መመስረት እንጂ ራሱ ጠቦ ሊያጠበኝ የሚፈልግ የጎሳ ግንባር አይደለም፣ ስለዚህ ወያኔ ዞር በል ከዚህ በኋላ አታስፈልገኝም እያለው ነው። በልዩነታቸው ውስጥ አንድነት ፈጥረው የኖሩ አያቶቼ ካንተ ሺ ጊዜ የሚበልጡ ናቸው። የምትችለውን አይተናል፣ የምትፈልገውን አውቀናል። ከዚህ በኋላ ሞግዚት አንፈልግም። ራሳችን በራሳችን ላይ ወሳኞች ነን። አብሮ መኖርን አብሮ ማደግን ከአያቶቻችን ተምረናል። ተቀራርበን የምንወስነው እንጂ ተራርቀን የምንፈጥረው ማንነት የለም። ሲል ወጣቱ ለወያኔ በግልጽ ነግሮታል። ኢትዮጵያ ባለፈ ታሪኳ ይቆራችበት እንጂ አንተ እንደምትለው ያፈረችበት እንዳልሆነ ተረድተናል፣ ሌላ ነጋሪ አንፈልግም እያለ እየተናገረው ነው ወጣቱ። ወያኔ ግን ምርጫውን ወጣት መማጥፋት እወጣዋለሁ ብሎ ተያይዞታል። ያ የት እንደሚያደርሰው የሚታይ ይሆናል። ህዝብ በወያኔ ጦር ተይዞ በየክልሉ ታስሮ የሚኖርበት ዘመን አብቅቷል። ገመዱን በጣጥሶ እየወጣ ባለበት ጊዜ ጣልቃ እየገቡ የሚያደናግሩ ሁሉ አደብ እንዲገዙ ወጣቱ መክሯል። እነማን እንደሆኑም ለይቶ አውቋቸዋል። ውዥንብር ለመፍጠር ለሚራወጡ የወያኔ ግብረበላዎች ወጣቱን ለማጭበርበር የማይቻል መሆኑን በግልጽ አሳውቋል። የዚህ አይነቱ ማወናበት በኢሃፓ የትግል ወቅትም የተከሰተ ነበር። ነገር ግን ኢሃፓ ህዝብን በተግባር ያስተማረው ከሁሉም በላይ በጽናት መታገልን ነው። እምነት፣ ጽናት፣ ቁርጠኛ ትግል እስከ ሞት ለዓላማ ስኬት ዋስትና መሆናቸው ለህዝብ እንግዳ አይደሉም። ያንንም ሆነ ዛሬ ወጣቶች ለጋ ህይወታቸውን አሳልፈው የሚሰጡት ለእምነታቸው ነው። እምነታቸው የህዝብ ነጻነት ነው፣ የህዝብ መብት መከበር ነው። ይህስ ካልሆነ ድረስ በጽናት ትግላቸውን እንደሚያካሂዱ አስመስክረዋል። በኢትዮጵያ ማህበረሰቦች ውስጥ የናኘው የኢሃፓ የትግል መንፈስ ዛሬም ትምህርትነቱ ተጠቃሽ ነው። ጽናትና ኢሃፓ ተወራራሽ ቃሎች ሆነዋልና ማህበረ ቅዱሳንና የሰንበት ማህበራት ለክርስቲያኑ መብት መከበር መታገል ይኖርባቸዋል። የእስልምና እምነት ተከታዮችም በጀመሩት ገፍተው እምነታቸውን ነጻ ማውጣት አለባቸው። ያለ ትግል ስርየት የለም። ድል ለኢትዮጵያ ህዝብ።